የዛሬ 67 ዓመት የኢትዮጵያ ትምህርት መገናኛዎች ኤጀንሲ የኦዲዮቪዥዋል ማዕከል አቋቋመ። ራዲዮና ቴሌቪዥንን ለማስተማሪያነት ለመዋል ማዕከሉ አብነት ሆነ። ኤጀንሲው በ1969 የአውሮፓውያን ዘመን በራሱ ስቱዲዮ መርሃ ግብሮችን እያዘጋጀ ማሰራጨት መጀመሩን ኢትዮጵያ ትምህርታዊ ራዲዮና ቴሌቪዥን የተሰኘው የቶማስ ዲ ቴልሰንና ደምስተው በቀለ ጥናት ይጠቁማል። በአመታት ውስጥ በተለያየ አቀራረብ ሲዳረስ የነበረው ትምህርት በቴሌቪዥን ከሰሞኑ ወደ ሌላ ምዕራፍ የተሻገረ ይመስላል። ኢትዮጵያ 9 ትምህርት ቴሌቪዥን ጣቢያዎችን በያዝነው ሳምንት ከፍታለች። ያሁኑ ርምጃ ልዩ የሆነበት ምክንያት
ልዩነቱ የበፊቱ አንደኛ ስፔሲፊክ ነው፣ ከ9 እስከ 12 ላይ ብቻ ያተኮረ ነበር። ሁለተኛ ነገር ደግሞ በትምህርት ቤት ላይ ብቻ ነበር ያለው ስርጭት የሚሰራው። አሁን ግን ቤት ለቤት የቴሌቪዥን መሳሪያ ወይም መቀበያ ያላቸው ተማሪዎች በሙሉ እንዲያገኙት ለማድረግ፣ ሁለተኛ ደግሞ እንደዚህ የቪዲዮ ፕሮግራሞችን ደግሞ ለአንደኛ ደረጃ ተማሪዎችን ተደራሽ ለማድረግ ታስቦ የተሰራ ነው።
አቶ ሰለሞን ወንድሙ ናቸው። በትምህርት ሚኒስቴር የመረጃ ቴክኖሎጂ ክፍል ኃላፊ ናቸው። ትምህርትን በቴሌቪዥን የማሰራጨት አሰራር የገጽ ለገጽ ትምህርት እያሉ ባለሙያዎች የሚጠሩትን ተማሪና መምህር በአካል ተቀራርበው የሚያደርጉትን የትምህርት መስተጋብር አማራጭ እንጂ ምትክ ያለመሆኑ ይወሳል። ይህ በመሆኑም አዳዲሶቹ የቴሌቪዥን ጣቢያዎች የሚያስተላልፏቸው መርሃ ግብሮች ይዘታቸውና አቀራረባቸው የተሻለ እንዲሆን መለፋቱን ሰለሞን ወንድሙ ይናገራሉ።
ስርዓተ ትምህርቱ ላይ መሰረት አድርጎ የተሰሩ ናቸው። ሁለተኛ በክልሎች ደግሞ የሚዘጋጀው የትምህርት ፕሮግራም ክልሎች ጥሩ የማስተላለፍ አቅም ያላቸው የሚያስተምሩትን ትምህርት ደግሞ በዛ ላይ በቂ እውቀት ያላቸው መምህራኖችን በመምረጥ በዛ ደረጃ የተዘጋጀ ነው። ያው የቴሌቪዥን ፕሮግራም የተሻለ በማሳየት ደረጃ ማለት በምስል ደረጃ ሰፖርት አድርጎ ማቅረብ ይቻላል። የገጽ ለገጽ ትምህርቱን መተካት ይችላል ተብሎ አቅድ እንደ አማራጭ ተማሪዎቹ እንዳይቦዝኑ ወይም ከትምህርት ውጭ እንዳይሆኑ ከማድረግ አኳያ ተማሪዎቹ ትምህርታቸውን እንዲከታተሉ ለማገዝ ታስቦ የተሰራ ነው እንጂ ሙሉ በሙሉ ያንን ይተካል ተብሎ አይደለም።
የአሁኑ እርምጃ የሰመረው የኢትዮጵያ ትምህርት ሚኒስቴር የሕፃናት አድን ድርጅት፣ የተባበሩት መንግስታት የሕፃናት ድርጅትና ኤስኢኤስ የተሰኘው የሳተላይት አውድማ አቅራቢ ድርጅት ባደረጉት ትብብር ነው። የሕፃናት አድን ድርጅት ቃል አቀባይ የሆኑት ህይወት ምሻው የአሁኑ ምዕራፍ በተለይ የኮቪድ-19 ወረርሽኝ ከትምህርት ላራቃቸው ሕፃናት ያለውን ፋይዳ ያስረዳሉ።
እንደምናውቀው በርካታ ስራዎች እየተሰሩ ነው። በርቀት ስለሆነ ትምህርት ልጆች ከኮሮና ጋር በተያያዘ ትምህርት ቤት ከተባል ስለዚህ ተማሪዎች ሳይሰላቹ ሳይዘነጉ ከትምህርት ሳይርቁ የተለያዩ አዳዲስ መንገዶችን በመጨመር ትምህርት ላይ እንዳሉ እንዲሰማቸው እና ትምህርት ቤት ቢዘጋም ትምህርት እንዳልተቋረጠ እንዲያውቁና ትምህርት እንዲገበዩ ለማድረግ ትልቅ ተጨማሪ እርምጃ ነው ብለን እናምናለን። ያው እንደምታወቀው እንግዲህ በቴሌቪዥን ጣቢያ ስለሆነ የሚተላለፈው ምናልባት መጥቀስ ካስፈለገ 8 ክልሎችን ያጠቃልላል። በሁሉም በራሳቸው ቋንቋ ነው የሚያስተላልፉት። ኦሮሚያ፣ አማራ፣ ጋምቤላ፣ ሀረሪ፣ ትግራይ፣ ሶማሌ፣ ቤንሻንጉልና ደቡብ ላይ ነው ለጊዜው የተጀመረው። ስለዚህ በእነዚህ ክልሎች ውስጥ ያሉ ተማሪዎች እንዲሁም ደግሞ አንድ ተጨማሪ ትምህርት ሚኒስቴር የሚያስተዳድረው የራሱ ጣቢያ ይኖራል፣ አማካኝነት ትምህርታቸውን እንዲከታተሉ ይደረጋል ማለት ነው።
የተማሪዎችን ምገባ መርሃ ግብር ማስቀጠል እንዲሁም መምህራንን ማሰልጠን በመሰሉ ትምህርት ነክ ስሙንኛ ተግባራት ተጠምዶ የነበረው ድርጅታቸው ትምህርትን በቴሌቪዥን ለማሰራጨት በተጀመረው ስራ የመሳተፍ ፍላጎቱ መርሃ ግብሩ አመትን የሚሻገር ፋይዳ እንዳለው ከማመን እንደሚመነጭም ይናገራሉ።
አሁን የሚደረጉ ማንኛውም የርቀት ትምህርትን የሚያበረታቱ ቴሌቪዥንም ሆነ ሬዲዮም ሆነ በኢንተርኔትም ሆነ በሌሎች መልኮች የሚደረጉ ማንኛዎችም ስራዎች ለወደፊቱ ኢትዮጵያ እንዲህ አይነት ችግር አይበለውና ካጋጠማት በቀላሉ መሰረተ ልማቱ ስለሚኖር እንድትጠቀምበት ማገዛቸው አይቀርም። አሁን ብቻ አይደለም የሚያገለግሉት፣ በተጨማሪም ደግሞ በመደበኛ ሁኔታ ትምህርት በሚቀጥልበት ጊዜ ተጨማሪ ሀብቶች ሆነው ይቀጥላሉ ብለን እናስባለን እና እንዲሁ ለ3-4 ወር ብቻ የሚዘረጉ እንዳልሆኑም እናምናለን።
9 የትምህርት ቴሌቪዥን ጣቢያዎች ኢትዮሳት በተሰኘው የመጀመሪያው የኢትዮጵያ የሳተላይት አውድማ በኩል የሚዳረሱ ናቸው። ኤስኢኤስ የተሰኘው የሳተላይት ቴክኖሎጂ ተቋም ጣቢያዎቹ የሚተላለፉበትን አውድማ አቅርቧል።
ኤስኢኤስ የላክሰምበርግ ካምፓኒ ነው። በዓለም ላይ በሳተላይት ኢንዱስትሪው የመጀመሪያው የሊዲንግ ካምፓኒ ነው። ከ70 በላይ ሳተላይቶች በጂኦ እና በሚው ኦርቢት ላይ ይገኛሉ። በቀን ውስጥ ከ8300 ቻናሎች በላይ ዓለም ላይ ያሰራጫል። ኢትዮጵያ ውስጥ ኦልሞስት ከ20 ዓመት በላይ ቆይቷል። ግን ኦፊስ ከፍቶ መስራት ከጀመረ 5 አመት ሆኖታል።
ምንን አገኙ? የድርጅቱ የምስራቅ አፍሪካ የሽያጭ ወኪል ናቸው። ድርጅቱ 9 ጣቢያዎች የሚተላለፉባቸውን መስመሮች ወይንም ቻናሎች ያቀረበው ካላንዳሽ ክፍያ እንደሆነም ይናገራሉ። የዚህ ምክንያቱ
ካምፓኒያችን ብዙ ጊዜ እንደዚህ አይነት ችግሮች ሰዓት ላይ በአለም ላይ በፈጣን ምላሽ በመስጠት የታወቀ ነው። እንደዚህ አይነት ችግሮች በሚገጥምበት ጊዜ Save the Children ብዙ ጊዜ አብረን የምንሰራው እንደዚህ አይነት ችግሮች ላይ አነጋገሩን። እኛ ደግሞ በምን አይነት መልኩ ኢትዮጵያ ውስጥ ያሉትን ተማሪዎች ቤት ውስጥ ያሉትን ተማሪዎች አሁን እንዴት አድርገን ነው ትምህርታቸውን ማስቀጠል የምንችለው የሚለውን ነገር ቁጭ ብለን አብረን ተነጋግረን እኛ ደግሞ ያንን ደግሞ 9 ቻናሎችን በተሻለ ጥራት በተማሪዎች ተደራሽ ለማድረግ ተነጋግረን ያቀረብነው ነገር ነው። ትምህርቱን በንሰጣቱ የተሻለ ትውልድ ማፍራት እንችላለን ብለን ስላሰብን።
አሁንም በርካታ የኢትዮጵያ ተማሪዎች ቴሌቪዥኖች ባልበረከቱባቸው ስፍራዎች ይኖራሉ። የነዚህ ተማሪዎችስ እጣ ምን ይሆናል ብሎ መጠየቅ አይቀሬ ነው። በትምህርት ሚኒስቴር የመረጃ ቴክኖሎጂ ክፍል ኃላፊ አቶ ሰለሞን ወንድሙ
ይሄ ለሌላቸው ተማሪዎች ያለው አማራጭ ሬዲዮ ፕሮግራም ነው። በሬዲዮ ፕሮግራም በየክልሎቹ 16 ለምሳሌ ዋና ዋና ጣቢያዎች አሉ፣ የሬዲዮ ጣቢያዎች ማለት ነው። በየክልሉ በዛ መሰረት ፕሮግራሙ እየተላለፈ ይገኛል። አንዳንድ ክልሎች ደግሞ የራሳቸው የሆነ የቴሌቪዥን ቻናል ያላቸው ክልሎች አሉ። እነዚያም ክልሎች የቴሌቪዥን ቻናል ፕሮግራሞቹን የሚያስተላልፉ ክርን ነው። አሁን ለምሳሌ እንደ አፋር ክልል ላይ ምንም አይነት የቴሌቪዥን ፕሮግራም ስላልነበራቸው ተንቀሳቃሽ ሬዲዮኖች ለተማሪዎች በማቅረብ ተማሪዎቹ ያንን እንዲያገኙ ለማድረግ ጥረት እየተደረገ ያለበት ሁኔታ አለ።
ከቴሌቪዥንና ራዲዮ ስርጭቶች በተጨማሪ በይነ መረብን በመጠቀም ለተማሪዎች አጋዥ የሆኑ መረጃዎችና ትምህርቶችን የማዳረስ ተግባራትም እንደሚቀጥሉ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።